የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
በጣም መሰረታዊ ጥያቄ ነው። ሴንስ ኦፍ ፐርፐስ ለዚህ ነው ምኖሩ ካለች ወይም ካለ አንድ ሰው ብዙ ጊዜ ጥንካሬ የሚሰጣል። ሌላው ቀርቶ በሽታና ፈተና የመቋቋም አቅም አላቸው። ለብዙ ጊዜ ግልጽ የሆነ ዓላማ ይዘው የሚገፉ ሰዎች እንግዲህ ይሄ ግልጽ የሆነ ዓላማ ለሌላው ከጠቀመ በጣም ጥሩ ነው።
ኢኪጋይ ይሰኛል። አንድ ሰው የህይወት ዓላማ እንዲኖረው የሚመራበት ጽንሰ ሐሳብ ነው።
ለደስተኛና ረጅም እድሜ የሚያበቃ መንገድ የሚስጥር ቁልፍ ነው የሚባልለትን ጽንሰ ሐሳብ በምሽቱ ቅንብራችን መልከት እናደርጋለን።
ማብራሪያውን የሰጡን የሰማችኋቸውም የአንጎልና የስነ ልቡና ተመራማሪና ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። ማህበራዊ መገናኛ ብዙሃን በመጪው የዩናይትድ ስቴትስ ምርጫ ላይ ሊያሳድሩ የሚችሉትን አንድምታ ለመቃኘት ታልሞ የተሰናዳ ውይይት ተከታይም ይዘናል።
እያነጋገረም እያሳሰበም ያለው የሰው ሰራሽ ልህቀት በተለይ የደቀነውን ስጋትም ይፈትሻል።
የሰዓቱን የዓለም ዜና ተከትለው በተከታታይ ይቀርባሉ።
የሳምንቱ ምርጥ ግጥምና ለምሽቱ የተመረጡ የዜማ ስልቶችም አሉ።
እሁድ ጥር 26 2016 ዓ.ም ውድ የራዲዮ መጽሔት ተከታታዮች እንደምን ሰነበታችሁ?
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ ነን።
አብረናችሁ እናመሻለን። አብራችሁን አምሹ።
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
እንደምናመሻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ዩናይትድ ስቴትስ በሶሪያና ኢራቅ ውስጥ በሚገኙ አፍቃሪ ኢራን ታጣቂ ቡድኖች ላይ የወሰደቻቸው የአጸፋ ጥቃቶች ከሁለቱ ሀገራት ባለሥልጣናትና ሌሎች የደማስቆና ባግዳድ ደጋፊ ሀገራት ውግዘት ተከትሎታል። የሶሪያ የውጭ ጉዳይ ሚኒስትር ፋይሰል አል ሚቅዳድ ባስተላለፉት መግለጫ ላይ የዩናይትድ ስቴትስ ጥቃት በቀጠናው ውስጥ ያለውን ውጥረት እንደሚጨምር አስጠንቅቀዋል። የሶሪያ መንግስት ቴሌቪዥን በበኩሉ የሀገሪቱ መከላከያ ሚኒስቴር ዩናይትድ ስቴትስ ያጠቃችው የእስላማዊ መንግስት ሽብርተኛ ቡድንን የሚዋጉትን የሶሪያ መንግስት ኃይሎች ነው፣ በዚህም ሽብርተኞች ዳግም እንዲደራጁ ለማገዝ እየጣረች ነው ማለቱን ጠቅሶ ዘግቧል። ራሚ አብዱል ራህማን የተባሉት እንግሊዝ ላይ መሰረቱን ያደረገው የሶሪያ ሰብአዊ መብቶች ታዛቢ ተቋም ባልደረባ በበኩላቸው ዩናይትድ ስቴትስ በኢራቅ ድንበር ላይ የሚገኘውን አልቃይም ጣቢያን ጨምሮ ሶሪያን ከኢራቅ በሚያዋስነው ዴር አልዙር ስፍራዎች መካከል ጥቃት ማድረሰዋን ጠቁመዋል። ራማን እንዳሉት ከጥቃቱ ቀድሞ በተሰጠ ማንቂያ መልእክት መሰረት አብዛኛውን ጊዜ ታጣቂዎች በዋሻ ውስጥ ቢሸሸጉም የኢራን አልቃድ ኃይሎችና የኢራን አብዮታዊ ዘብ ኃይሎች እንዲሁም አፍቃሪ ኢራን ሚሊሺያ ቡድኖች በዩናይትድ ስቴትስ ጥቃት ተመትተዋል። በአልቃይምና በአልካሻት ከተማ በሚገኙ የኢራን ደጋፊ በሆኑ የአሽድ አልሻቢያ ሚሊሻዎች ዋና መስሪያ ቤት በደረሰው የዩናይትድ ስቴትስ ጥቃት ተጎጂ ለሆኑ ሰዎች የኢራቅ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ይፋዊ የሐዘን ጊዜ አውጀዋል። የኢራቅ መንግስት ቃል አቀባይ እንዳሉት ቢያንስ 18 ሰዎች በጥቃቱ ተገድለዋል። የናሚቢያው ፕሬዚደንት ሃጌ ጋይንጎብ በ82 ዓመታቸው ዛሬ ማለዳ ከዚህ ዓለም በሞት እንደተለዩ የሀገሪቱ ፕሬዚደንት ጽህፈት ቤት አስታውቋል። ጋይንጎብ ከሳምንት በፊት የካንሰር ታማሚ መሆናቸው ተነግሮ ነበረ። ከፕሮስቴት ካንሰር እያገገሙ መሆናቸውን ይፋ ካደረጉበት የአውሮፓውያኑ 2015 ዓ.ም ጀምሮ መጠነኛ ቁጥር ያለው ህዝብ ያለባትን በእጅጉ ደረቃማ የሆነችውን ደቡብ አፍሪካዊት ሀገር አስተዳድረዋል። ከፍተኛ አልማዝ እንዲሁም የኤሌክትሪክ መኪና ግብዓት የሆነው ሊቲየም ክምችት ያለባት የማዕድን መናገሻ ሀገር ናሚቢያ በዓመቱ መጨረሻ ላይ ፕሬዚደንታዊና የፓርላማ ምርጫ እስክታካሄድ ድረስ ምክትል ፕሬዚደንቱ ናንጎሎ ሙምባማ እንደሚያስተዳድሯት ተነግሯል። የፕሬዚደንቱ ጽህፈት ቤት ኤክስ በተሰኘው ገጹ ላይ የሞታቸውን ምክንያት ይፋ አላደረግም። ይሁንና ባለፈው ወር በመደበኛ ምርመራ የህመሙ ሁኔታ ከተለየ በኋላ ፕሬዚደንቱ ለሁለት ቀናት በካንሰር የተጠቁ ህዋሶች ሕክምና ለማድረግ ወደ ዩናይትድ ስቴትስ ማምራታቸውን ተናግረው ነበረ። እንደ አውሮፓውያን አቆጣጠር በ1942 የተወለዱት ጋይንጎ ናሚቢያ በ1990 ባናሳ ነጮች አስተዳደር ስር ከነበረችው ደቡብ አፍሪቃ ነጻነቷን ከማግኘቷ በፊት ጀምሮ ታዋቂ ፖለቲከኛ ነበሩ። የናሚቢያን ህገ መንግስት ያረቀቀውን አካል በሊቀመንበርነትም መርተዋል። ከዚያም በዚሁ ዓመት መጋቢት 21 ከነጻነት በኋላ የመጀመሪያው ጠቅላይ ሚኒስትር ሆነው እስከ 2002 ድረስ ቆይተዋል። በ2014 ዓ.ም በሀገሪቱ የተካሄደውን ምርጫ 87% የመራጮች ድጋፍ በማግኘት ያሸነፉት ጋንጎብ በ2019 በሀገሪቱ የተደረገውን ምርጫ ያሸነፉት ግን ከግማሽ በላይ የሆኑ መራጮችን በጠባቡ በተሻገረ ልዩነት ነው። ጌንጎብ በሕክምና ቡድናቸው እርዳታ እያገኙ በነበረበት በዊንዶክ በሚገኘው ሌዲ ፖሃፓ ሆስፒታል ሕይወታቸው ማለፉን የፕሬዚደንቱ ጽህፈት ቤት አስታውቋል። የአፍሪካ ሀገራትን ዋንጫ ወደሚመለከቱት ዘገባዎች እንሻገር። የአፍሪካ ሀገራት ዋንጫ ከምንጊዜውም በላይ የተመልካቾችን ቀልብ ሰቅዘው የያዙ የሩብ ፍጻሜ ጨዋታዎችን በትናንትናው ዕለት አስተናግዷል። ቀደም ባለው ሰዓት በቡአኬ ስቴዲየም የተገናኙት አዘጋጁ ሀገር ኮትዲቫርና ማሊ ነበሩ። በ71ኛው ደቂቃ ኔኔ ዶርጌሌስ ከርቀት አክርሮ የመታት ኳስ በኮትዲቫር መረብ ላይ በማረፏ ማሊ ጨዋታውን በድል ለመምራት ችላ ነበረ። አንድ ተጫዋቿ ባጠፋው ጥፋት ምክንያት ከሜዳ የተባረረባት ኮትዲቫር በ10 ተጫዋቾች አቻ የሚያደርጋትን ግብ ለማስቆጠር የሞት ሽረት ትግል አድርጋለች። ስታዲየሙን በሞላው ደጋፊ ማበረታቻ ዝማሬና ጩኸት የተበረታቱ የሚመስሉት የኮትዲቫር ተጫዋቾች ልፋታቸው በ90ኛው ደቂቃ ላይ ፍሬ አፍርተዋል። ሳይመን አዲንጋራ ባስቆጠራት ግብ የቡድኑን ስነ ልቦና አንሰራርቶ የሀገሩን ኳስ አፍቃሪያን በደስታ አስጨፍረዋል። አሸናፊውን ለመለየት በተጨመሩት 30 ደቂቃዎች ውስጥ ሌላ ታሪክ ተመዝግበዋል። ተጨማሪው ሰዓት ተገባዶ ወደ ፍጹም ቅጣት ምዕራፍ ለመሸጋገር አንድ ደቂቃ ሲቀር ኦማር ዲያኪቴ በቄንጠኛ ሁኔታ የጨረፋት ኳስ በማሊ መረብ ላይ አርፋለች። ይቺ ግብ ኮትዲቫርን ላልተጠበቀ የድል አፍታ ስታበቃ የማሊ ቡድን አባላትን ለድንጋጤና ብስጭት ዳርጋለች። ከግቡ በኋላ ከግብፃዊው ዳኛ ሞሐመድ አደል ጋር ሰጣ ገባ ከገጠሙት የማሊ ተጫዋቾች መካከል ሐማሪ ትራውሬ የቀይ ካርድ ሰለባ ሆኗል። በዚህ ጨዋታ ኮትዲቫር ለድል የበቃችበትን ግብ ያስቆጠረው ኦማር ዲያኪቴም ከቅጣት አልዳንም። ደስታውን ለመግለጽ መለያ ልብሱን በማውለቁ በተመሳሳይ ከጨዋታው ተወግደዋል። ሀገሩ በሚኖራት የግማሽ ፍጻሜ ጨዋታ ላይም እንደማይሰለፍ እርግጥ ሆኗል። ከዚህ ጨዋታ በመቀጠል አስገራሚ ስፖርታዊ ክስተቶች የታዩበት ሌላው ፉክክር ደግሞ በደቡብ አፍሪካና ኬፕ ቨርዲ መካከል የተደረገ ነበረ። በሻርለስ ኮናን ባኔ ስታዲየም ያሞሶኮሮ ከተማ ላይ የተገናኙት ሁለቱ ቡድኖች በመደበኛና ጭማሪ የጨዋታ ደቂቃዎች መሸናነፍ ባለመቻላቸው ወደ ፍጹም ቅጣት ምት ምዕራፍ ተሸጋግረዋል። በዚህ ሰዓት ነበረ የደቡብ አፍሪካ ግብ ጠባቂ ሮንዌን ዊሊያምስ ልዩ ብቃት የታየው። ሮንዌን ለኬፕ ቨርድ ቡድን ከተሰጡ 5 የፍጹም ቅጣት መቶዎች መካከል 4ቱን እየተወረወረ በማዳን ደቡብ አፍሪካ ወደ ግማሽ ፍጻሜ እንድታልፍ ያስቻለ የጨዋታው ጀግና ሆኗል። ደቡብ አፍሪካ ለዋንጫ ለማለፍ የፊታችን ረቡዕ ናይጄሪያን ትገጥማለች። በዚሁ ቀን በተመሳሳይ አዘጋጁ ሀገር ኮትዲቫር ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በኤቤምፒ ስቴዲየም ይፋለማሉ። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
ጥር 26 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ?
ለራዲዮ መጽሔት ዝግጅታችን ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና
ቆንጂት ታየነን።
በመጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ዝም ወድሻለሁ ማለት አይጠቅም አይበቃ፣ ፍቅሬ ነሽ ማለትም አይጠቅም አይበቃ፣ ነፍሴ ነሽ ማለትም ልቤን አያርሰው፣ የፍቅራችን ነገር ዝም ነው ዝም ነው።
ምን ላርገው መውደዴን ለመግለጽ በሙሉ፣ ልሳምሽ ልቀፍሽ ላልቅስ ወይ ላመሉ፣ እግርሽን ልሳም ወይ ልስገድልሽ ወይ አዋጅ ልናገረው በየአደባባይ፣
ወረቀት ልጻፍ ወይ ልላክ ወይ ደብዳቤ፣ እያንዳንዱን ቃላት ወልጄ ከልቤ፣ ገንዘቤን ልስጥሽ ወይ ሳይቆጨኝ መክሰሬ፣ ልታረድ ልሰዋ ለፍቅርሽ ለፍቅሬ።
ይህ ሁሉ ከንቱ ነው፣ የልብ አያደርስም፣ በቃል ወይ በሥራ ፍቅር አይገለጽም፣ ይሻላል መሰለኝ እንዲያው በደፈናው እንደ ሃይማኖት ፍቅሬን ማወቅሽን ማመን መረዳት
ገጣሚ መንግስቱ ለማ የግጥም ጉባኤ በሚል ርዕስ ካሳተሙት የግጥም መድብል ባገኘናትና
እንዲያው ዝም በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል።
አሁን ደግሞ የምሽቷን ቀዳሚ ዜማ እናስከትል።
በመግቢያችን ያስተዋወቅ ነው ቅንብር ነው ቀዳሚው
ኢኪጋይ በተሰኘው በዚህ የጃፓኖች ጽንሰ ሐሳብ አንድ ሰው የህይወት ዓላማ እንዲኖረው
ለደስተኛና ረጅም እድሜ የሚያበቃ መንገድ የሚስጥር ቁልፍ ነው ይባላል።
ወደ ዝግጅቱ እንዝለቅ።
አድማጮቻችን የዚህን ሳቤ ፋይዳና ምንነት በኒውሮሳይንስ ተመራማሪ ባንጎልና በስነ ባህሪ ጥናት አዋቂ አይን ለመመዘን ባለሙያ ጋብዘናል። ፕሮፌሰር ዮናስ እንዳለገዳ ካምሮ ህክምናና ስነ ልቦና ጥናት ጋር የተያያዙ ጥያቄዎችን ለአመታት ሙያዊ ማብራሪያ የሚሰጡበት ሐኪሞን ይጠይቁ ብቻ ሳይሆን በፕሮግራሙ ትኩረት እንደምናደርግበት ጭብጥ ጠባይ አልፎ አልፎ ወደ ራዲዮ መጽሔትም ብቅ ይላሉ። ፕሮፌሰር ዮናስ ለዛሬውም በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አሉላ። እኔም በተለመደው ውይይታችን በመገናኘታችን ደስ ይለኛል።
በዚህ በራዲዮ መጽሔት በተለያዩ ጊዜያት የምናቀርበው ከንባብ ዓለም ወይም ከመጽሐፍት ዓለም የተባለው ይህ ፕሮግራም በዛሬው ዝግጅት ወይም በዛሬው ቅንብሩ ስለ ጤናማ ህይወት፣ ጤናማ የኑሮ ዘይቤን ስለማጎልበትና ለህይወት ትርጉም ስለመሸለም ነው። ፕሮፌሰር ዮናስ የምርምርና የጥናት ዘርፉ በእንግሊዝኛው ስያሜ ወይም አጠራር ኒውሮሳይንስ የነርቭና የአእምሮ ሕክምና ባለሙያና እንዲሁም የአንጎልን የማገናዘብ ወይም የማስተዋል ችሎታና የስነ ባህሪ ውከቶች የሚያክም ባለሙያም ነዎት። ሁለቱን ዘርፎች ያጣመረ ባለሙያ ሲገኝ የሚነሱ አይነት ጥያቄዎች ናቸው። አድማጮች ቀደም ብለን ከባልደረባዬ ቆንጅታዬ ጋራ በመግቢያችን ጠቆም እንዳደረግነው ወደ ጃፓን የሚወስደን ከአንድ ጃፓን መልካም እሳቤ ልማድ ጋር የሚያስተዋውቀን ዝግጅት ነው። ከፕሮፌሰር ዮናስ ጋር የምናደርገው ቆይታ ለህይወት ትርጉም የሚሰጥ በህይወት የመኖርን ፋይዳ የሚያጎለብት እሳቤ ነው። ኢኪጋይ ባለ አራት ማማውን ኢኪጋይ እስኪ በስነ ልቦናና የአንጎል ሐኪም አይን መልከት ያድርጉት። እሳቤውን እንዴት አገኙት?
በጣም ጥሩ አመሰግናለሁ አሉላ። አንደኛ ነገር በእኛ ሙያ ለአዳዲስ ነገር አንጎል ክፍት ማድረግ ይበረታታል እና ማይ ዌይ ኦር ዘ ሃይዌይ ሳይሆን እኔ ባልኩት ይሄ ነው እኔ ኔትወሪ ይሄን ብቻ ነው የምከተለው የሚለው እንግዲህ አይሰራም። አንጎልን ክፍት አድርጎ ማየት ያስፈልጋል። ይህንን ነገር ከልብ እንዲይዘ ያደረገኝ ዩኒቨርሲቲ ኦፍ ኦክስፎርድ ያሉ ፕሮፌሰር ማርክ ዊሊያምስ የሚባሉ ሰውዬ ምን አደረጉ? ኦኬ ይሄ ጥናት ስናደርግ በእንስሳም በሰውም ላይ የለካን ቁጥር እያደረግን እናጠናለን። ነገር ግን በቁጥር ሊለካ የማይችል ነገር ግን ለምሳሌ አንድ ሰው ለብቻው ቁጭ ብሎ ሲጸልይ ወይንም ሪፍሌክት ያደርግ ሲያስብ ረጋ ብሎ ኑሮዬ ወዴት ነው የሚሄደው? ከየት ነው የመጣሁት? ያለችኝ ጊዜ አሁን ናት? የዛሬዋን ጊዜ እንዴት ልጠቀም? እንዲህ ብሎ ማሰብ ራሱ ፍሬን ትንሽ ይዞ ማቆም ላድር በመቶ ኪሎ ሜትር በሰዓት የሄደውን መኪና አቁሞ ወደ ጎን ፓርክ አድርጎ ለአንድ የተወሰነ ደቂቃ ሪፍሌክት ማድረግ ጥቅም አለው ወይ ብሎናል። እና ከዛ ጋር ተያዘን አንተ የላክልኝ እውነት ለመናገር ለእኔ አንተ ከላክልኝ ተምሬያለሁ። ይሄ መጀመሪያ አይደለም። ከዚህ በፊትም አንድ ሁለቴ ያላነበብኩትን ነገር ቀድመህ እንግዲህ በጋዜጠኝነት ታሳድዳለህ ሳይንሱ እና ይሄ የሚያሳይ ፕሮፌሰር መሆን ሁሉን ነገር እናውቃለን ማለት አይደለም። በዛች ልዩ ከባቢ ላይ ጠለቅ ያለ እውቀት ሊኖር ይችላል። እና የላክልኝ በእውነት በእንግሊዝኛ ፌስ ቫሊዲቲ ማለትም ሳየው በጣም ልብ የሚነካ በጣም ስሜት የሚሰጥ እና ለምርምር የሚጋብዝ ነው። እና አንድ ሰው ያንን ስራ ላይ ቢያውልም በእርግጥ እንደ ጋይድላይን በአሜሪካን ሀገር በዓለም አቀፍ ደረጃ አንድ ጋይድላይን እኔ የመራሁት አለ አልዛይመር ጋር የተያያዘ አሜሪካን ሀገርም አሁን ከዚህ ከስፖርት ጋር የተያያዘ ጋይድላይን እንዲህ አይነት መመሪያ የሚሰጥ መንግስታት ለህዝብ ለሌላው ከኒውሮ ሳይንስ ከኛ ሙያ አንጻር ለጋይድላይን ለመስጠት መመርመር አለብን። 100 ሰው 1000 ሰው ላይ ይሄ ነገር ምን አይነት ተጽዕኖ አለው? እሱ ኤምፒሪካል ማለትም መረጃ ቀጥሎ የሚመጣ ነው። አሁን ግን ሳየው ፌስ ቫሊዲቲ ሳየው ማንድን ሰው እንደሚያረጋጋ መስመር የሚያስይዝ እንጂ እንደው ከገደል አፋፍ የሚወረውር አይደል አይነት መረጃ አይደለም።
ግሩም ፕሮፌሰር ዮናስ በመጠኑ ፈታፈታ አድርገን እንዳሉት የእናንተን ጥልቅ ምርመራ የሚጋብዝ በምርመራውም ደግሞ የተገኙ ውጤቶች ሰዎች ላይ ያሳድረውን ተጽዕኖ አይቶ እንደ ባለሙያ የሚተነትነው ነገር ጥልቀት ይኖረዋል። እንዳሉት ፊት ለፊት በሚታዩ መሰረታዊ ጭብጦች ላይ ነው የምንነጋገረው እና ይልቁንም ይህን ልማድ እንደመተዋወቅም እንደ አዲስ እንደማወቅም ነው ለአድማጮቻችን እየጋበዝን ያለ ነው። ወዲሁም ደግሞ እኔ እና እርስዎ የምንኖርበት ዓለም አዲሱን ዓመት ከጀመረ ገና የመጀመሪያውን ወር ማገባደዱ ነው። በዛ መንፈስ ነው እነኚህን ፈተና በበዛበት ጊዜ ውስጥ መልካም እሳቤዎችን የማመላለስ በጭንቀትና በችግሮች ብቻ አለመያዝን ደግሞ ከዛ ቀለል የሚያደርግ ሁኔታን ማምጣት በሚሞክር መንፈስ ነው እነኚህን ሀሳቦች በየሳምንቱ በራዲዮ መጽሔት የምናስተዋውቀው። እንደ አራቱን ጭብጦች ነጠል ለነጠል አድርገን ብናይ እንደተመለከቱት ይህ ኢኪጋይ የተባለ ጽንሰ ሀሳብ አሁን በጣም እየተስፋፋ ነው፣ ብዙ ቦታ እየደረሰ ነው። አራት መሰረቶችን ያስቀምጣል። አንድ ሰው የሚወደው ጠንቅቆ ማወቅን የመጀመሪያ ያደርገዋል፣ በእንግሊዝኛው ፓሽን የሚሉትን። ሁለተኛ ምን የተካንክበት ሙያ አለ፣ ጥንካሬና ክህሎትን መርምር ይላል። ሶስተኛው ዓለም የሚፈልገው ዓለም ካንተ ልታዋጣ የምችለው ወይም ተልእኮ ይለዋል። አራተኛው በተሰማሩበት ሙያ የሚከፈል የሚተዳደሩበት ሙያ ወይም በሙያ የሰለጠኑ ደግሞ ከሆኑ ፕሮፌሽን ይለዋል። ከዛ አንፃር የአራቱ መገናኛ ቦታ ናት ኢኪጋይ የምትባለው። ይሄ እንግዲህ ለሁሉም ላይ ሞላ ይችላል፣ አራቱንም ማግኘት ላይቻል ይችላል። ጣሪያውን ግን እንደመንካት ወደዛ እንደመሞከር ራስን ለማሳደግ ለማጎልበት ከሚረዳ ሐሳብ አንፃርስ እንዴት ይመዝኑታል? የጥናቱን ነገር አቆይተን ማለቴ ነው።
በጣም ጥሩ። ይሄንን አንተ ስትላክልኝን ሳነብና ቪዲዮንም ሳየው አንጎሌ ላይ የመጣው ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ የሚል ዘፈን ነበረ። እንግዲህ ታውቀው ይሆናል፣ አላስታወስኩም ማን እንደሆነ።
በሬዲዮ የሚዘፈን የቆየ ዜማ ነው እያነሱ ያሉት።
በሬዲዮ የሚዘፈን ነው እና አይ ቲንክ ሪሊ የኢትዮጵያ ገጣሚዎች ብዙ መልእክት አስተላልፈዋል። በጥላሁን ገሰሰ፣ በብዙነሽ በቀለ፣ በሙሉቀን መለሰ፣ በታላላቅ ሰዎች ብዙ መልእክት እና ይሄ ልክ አንተ ስትልጅ ይሄ ነው እንጎሌ ላይ የመጣው እና ጋሊሌዮ ነው ያለው መሰለኝ። ብዙ ነገሮች አይናችን ስር ነው ያሉት። የእኛ ስራ የአይናችን ስር ያለውን ነገር እዚህ ጋር አለ፣ አይነ ስር አለ ብሎ መምራት ማሳየት ነው ብሎ ተናግሯል ይባላል። እና ልክ አሁን የላክልኝ ሳስበው በእውነት በኑሮ ሁሌ የምናስበው ነው። ግን እነሱ ጃፓኖች ሰብሰብ አድርገው ምናልባትም ጥሩ ለጥናት የሚሆን ሀሳብ ነው የሰጠኝ። አራቱንም ክፍል መመዘኛ አውጥቶ መጠይቆች እንደዚህ አዘጋጅቶ መመርመር ያስፈልጋል። ግን እንዲሁ በላክልኝ ፌስ ቫሊዲቲ ወይም ጠቃሚ ሆነው አግኝቸዋለሁ። እና አይ ቲንክ በአጋጣሚ ባለፈው ሳምንት አንድ ዓለም አቀፍ ስብሰባ እዚህ አሜሪካን ሀገር እኔ የመራሁት ነበር። ከሃርቫርድ፣ ከሜዮ ክሊኒክ፣ ከፓሪስ፣ ከማርሴይ፣ ከኢትዮጵያ ደግሞ ከባህር ዳር ዩኒቨርሲቲ ዶክተር ግዛቸው ይስማው የላቦራቶሪ ትልቅ ላቦራቶሪ እዛ የሚመሩት ጃፓን ነው የተማሩት እሳቸው። አጋጣሚ ዶክተሬት ዲግሪውን ያገኘው ወጣት ነው ዶክተር ግዛቸው እና ካይዘን ስለሚባል ነገር ነገሮኝ የጃፓን ነው። ስለዛ እንዲያውም በኦዲብል ላይ ገዝቼ እያዳመጥኩ ነበር መኪና የነዳው ስራ ሲሄድ እና አሁን ከአንተ ከነገርከኝ ጋር ትንሽ ይመሳሰላል በአንዳንድ አንጻር። ግን እናንተ የላክልኝን ይሄ አራቱ በጣም ፋሲኔቲንግ፣ በጣም ስሜት የሚነካ ነው። በለጠ ለመማር ሞክራል። ጦሜ የለውም ትምህርት እንግዲህ
ልክ ነው። የሳይንስ ተመራማሪውም ዋና ስራው ጥናት ትምህርት ነው እያሉን ነው። የእኛ ቢጤዎቹም የየዕለት ተማሪዎች እንዲሁ እንማራለን። ፕሮፌሰር ዮናስ ከኢኪጋይ ወጣ ብለን ስለዚህ መነሻ ወደሆነን ጭብጥ ልውሰዶት። ኢኪጋይ በጃፓኖቹ የእንግሊዝኛ ትርጓሜ ስንመለከት ኢኪ የሚለው ቃል እና ጋይ የሚል ሌላ ቃል ናቸው ተገጣጥሞ፣ የመጀመሪያው ህይወት፣ ሁለተኛው የህይወት ዋጋ እንደማለት ነው። አነሳሴ ላይ ጠቆም እንዳደረግኩት ዓለም በጣም ውጥረት የበዛበት ብዙ ፈተናዎች የተደራረቡበት፣ ይልቁንም ደግሞ አድማጮቻችን በኢትዮጵያ ያለውን ሁኔታ ስንመለከት ምስቅልቅል የበዛበት ጦርነት፣ ግጭት፣ ረሃብ እጅግ የበረቱ ፈተናዎች የበዙበት ጊዜ እንደመሆኑ በተግባር ከሚደረጉ ለውጥ የሚያመጡ ሁኔታዎች እኩል ተስፋ የሚሰጥ ለህይወት ብርታት የሚሰጡ ነገሮችን በተቻለ መጠን ቀረብ ብለው እንዲታዩ ሰዎች ራሳቸውን የሚረዱበትን አቅማቸውን የሚያጎለብቱበትን ሁኔታ መፍጠር ይጠይቃል እና ከዛ አንጻር ለህይወት የሚሰጥ ዋጋ ወይም ደግሞ ምክንያታዊ የሆነ ህይወት ለመኖር የሚደረግ ነገር አንዳንዴ በሌሎችም ላይ ጉዳት ከሚያደርስ ነገር ለመጠበቅም ይረዳል የሚለው ሀሳብ ያለና በጽንሰ ሀሳብ ደረጃ ያለውን እንዴት ይመለከቱታል? አንድ ሰው ትርጉም ያለው ህይወት መኖር ሲፈልግ ሌሎችን መጉዳት የመጀመሪያ ምርጫው አይሆንም፣ ሁለተኛውም ላይሆን ይችላል። ያንን የማውጣት ዝንባሌ እድል እንዳለው አድርጎ ያስባል። እንደኔ አይነቱ ሰው በርቀት የሚመለከት ለሌሎች መልካም ነገር ማድረግ አንድ ነገር ነው፣ ባይችል እንኳን አለመጉዳትን ምርጫው ላይ ያደርግ ይችላል። ለራሱም ህይወት ትርጉም እንዲኖረው ፍለጋውን ከቀጠለ የሚሳካለት መሆኑን መገመት ይቻላል። እንዲህ ባለ ውጥንቅጡ በበዛ ጊዜ ሰዎች በራሳቸው፣ በአካባቢያቸው፣ በቤተሰባቸው ምን አይነት ነገሮችን ማድረግ ይችላሉ? ከተጨባጩ ችግሮች ባሻገር ረሃብ ይሁን ድርቅ ይሁን ግጭት እሱ ራሱን የቻለ መልስ የሚጠይቅ ጉዳይ ነው። ከዛ ውጭ ግን ሰዎች በህይወት ምን ሊያደርጉ ይችላሉ? ህይወትን የተሻለ ለማድረግ ኃላፊነት የሌለበት የማይችልም የለም ተብሎ ነው እና የሚታሰበው።
አይ ይሄ በጣም መሰረታዊ ጥያቄ ነው። ሴንስ ኦፍ ፐርፐስ ለዚህ ነው ምኖሩ ካለች ወይም ካለ አንድ ሰው ብዙ ጊዜ ሃርዲነስ ጥንካሬ የሚሰጣል ሌላ ቀርቶ በሽታና ፈተና የመቋቋም አቅም አላቸው። ለብዙ ጊዜ ግልጽ የሆነ ዓላማ ይዘው የሚገፉ ሰዎች እንግዲህ ግልጽ የሆነ ዓላማ ለሌላው ከተቀበለ በጣም ጥሩ ነው። ሊጎዳም ይችላል። አሁን ለምሳሌ ሂትለር ማይን ካምፕ በጣም ግልጽ ዓላማ ነበረው። እስር ቤት ሆኖ ገና ስልጣን ከመያዙ 20 አመት በፊት እና 15 አመት በፊት ምን እንደሚፈልግ በግልጽ ዘርዝሮ ጽፎት ውጤታማ ያደረገው አንዱ ምክንያት ያ ነው። ትርጉም አለው ለሱ። ሴንስ ኦፍ ሚሽን ፐርፐዝ ነበረው። ነገር ግን እሱ የሚፈልገው ነገር ጀርመኖችንም ሆነ ዓለምን ከድጡ ወደ ማጡ ነው ያሰደው። እና ግን በሌላ አንጻር ደግሞ አንዳንድ ሰዎች ይሄ ሴንስ ኦፍ ሚሽን ያላቸው ህብረተሰብን ደግሞ የጠቀመዋል። ለምሳሌ በሳይንስ በተለያየ ሙያ ነገሮችን ለመረዳት ይህንን ነገር ሚስጥሩን ማወቅ አለብኝ ሰው ባህሪም ይሁን ብለው ያንን ጊዜያቸውን ሀሳባቸውን አተኩሮ የዓለምን ህዝብ ህይወት የቀየሩ ብዙ አሉ። ቶማስ ኤዲሰን ይሄ አሁን ኤሌክትሪክ መብራት ያገኘልን 999 ጊዜ መከተል የሌለብኝን ስህተቶችን ስለተረዳው በአንድ ሺኛው ላይ አግኝቻለሁ መፍትሄ ይሆን የሚል ሰው ነበር። በተለያየ ነገሮች አስተዋጽኦ ያደረጉ በአሁኑ ዘመንም እውነት ለመናገር ኢሎን ማስክም ራሱ በቤንዚን ወይም ያለው ነገር ሲያሳስበው ነው ወደ ኤሌክትሪክ እንደ ሰዎች ደግሞ በመኪና ግጭት ሲበዛ ሰልፍ ድራይቪንግ ራሱን በራሱ የሚነዳ እንዲህ አይነት ነገር ትርጉም የኔ ኑሮ ለዚህ ነው ብለው የሚሉ ሰዎች ብዙ ፈተና ይቋቋማሉ። በስፒሪቹዋልም ከሄድን ኢየሱስ ክርስቶስም ሆነ ዳላይ ላማ የተለያየ ስፒሪቹዋል ነገር ብዙ ፈተና በተረጋጋ መንገድ ፈተናዎችን ማለፍ ሁሉ ይችላሉ። እና በነገራችን ላይ በ2010 በፈረንጆች ቺካጎ ውስጥ ጥናት ነበረ። አሁን ካልከው ይመሳሰላል። 60 አመት በላይ ነው ከሰባ አመት በላይ የኖሩት ሰዎች ብዙ በሽታውንም ፈተናውንም ተከላክሎላቸው ረዥም ጊዜም የኖሩት ሴንስ ኦፍ ፐርፐዝ የኑሮ አላማቸው በተለያየ ምክንያት ግልጽ የሆነ ወይም ግልጽም ባይሆን ብቻ ለዚህ ነው የምኖረው የሚል ስሜት ያላቸው ሰዎች ከመጃጃት በሽታ ደሜንሽያ ተከላክሎላቸዋል። እና ይሄንን አጥንቶ ጻፉት ሰዎች እዚህ በአርካይቭስ ኦፍ ኒውሮሎጂ ላይ በዓለም አቀፍ ደረጃ ታወቀ ጀርናል ነው። ሊታተም ስል ዋና ኤዲተሩ በዚህ ላይ ኤዲቶሪያል አንድ ሰው ያው ከዛ አካባቢ ችሎታ አለው ተብሎ ሲታወቅ ኤዲቶሪያል ጻፍ ተብሎ ይጋበዛል። እና ጋበዙኝ። እዛ ላይ ፐርፐዝ ኦሪየንትድ ላይፍ የሚል የጻፍኩት አለ። ፐርፐዝ ድሪቨን ብለው አንድ ታወቁ ቄስ በፕሮቴስታንት ናቸው ካሊፎርኒያ። ከእሳቸው መጽሐፍ ጋር እንዳይደበላለቅብኝ የእሳቸውን ትን ፕላጅራይዝ ኩረጃ እንዳይሆነብኝ ፐርፐዝ ኦሪየንትድ ላይፍ በሚል ከኢኪጋይ ካልከው ጋር በጣም ይመሳሰላል። እና ጽፍ ያለው ባጭሩ ሰው እድል ኖሮት ለዚህ ጉዳይ ነው እኔ የምኖረው ብሎ የሚል ከሆነ ጥንካሬም ይሰጠዋል፣ ብዙ ነገርም አኮምፕሊሽ ማድረግ ይችላሉ። ተስፋ የምናደርገው እንግዲህ ግለሰቡ የሚፈልገው ነገር ለህብረተሰቡ ይጠቅማል ብለን እንጂ እንደው የስታሊን ኦርጋን 40 የሚተፋውን እሱን መስራት ነው የኔ አላማ ብሎ ካለ እንግዲህ ተሰምተ ይሆናል። ኢትዮጵያ ጦር ነበረው በደርግ ጊዜ 40 ይተፋል እና ለሰርጂካል ፕሬሲሽን አንድ ቦታ ሄዶ መምታት ሳይሆን እንደው አካባቢው ወታደሩንም ገበሬውንም እርሻውን ምኑም ጠራርጎ የሚመታ ነገር ነበረ። ስለና ያንን እንግዲህ የፈጠረው ሰው ይህም ያ ይሆናል የእሱ አላማ። እና ተስፋ የምናደርገው እንግዲህ ሰዎች አላማዬ ብለው ከልባቸው ይዘው የሚሄዱት ነገር ህብረተሰቡንም ይጠቅማል ብለን ተስፋ እናደርጋለን።
መልካም። የዓላማው ጥራት ወይም ምንነት ወሳኝ መሆኑንም ነው ያስረገጡት። ወጋችንን ለመቋጨት ትርጉም ስላለው ኑሮ ስለ ድርጊት በምሳሌ የተነሳ ስለ ባለኮከቡ አሳ አዛውንቱ ጸሐፊና ታዳጊው ወይም ወጣት ልጅ የሚመለከተውን ታሪክ ከዚህ ጋር እናዛምድ። ቀደም ብዬ ባጋራሁት ጽሑፍ ላይ ምልከት አድርገውት ይሆናል። ለስነ ጽሁፍ ስራቸው ሲሉ አዘውትረው ወደ ባህሩ የሚያቀኑት አዛውንት አንድ ማለዳ ላይ ወደ ባህሩ ዳርቻ ሲያቀኑ አካባቢው በሙሉ በባለኮከብ አሳ ተጥለቅልቆ ይመለከታሉ። ከባህሩ ወጥቶ ሜዳውን በሙሉ ሸፍኖታል። እዛ መሃል በሩቁ አንድ ታዳጊ አሳውን እየሰበሰበ ወደ ባህሩ ለመመለስ ሲታገል ያያሉ። በኋላም ቀረብ ይሉትና አንተ ታዳጊ ሆይ እንደምን ብለህ ነው እነኚህን አሳዎች ወደ ባህሩ መመለስ የምትሞክረው ይሉታል። ልጁም ይመልሳል፣ እንደሚያዩት ብርቱ ፀሐይ አለ፣ ማዕበሉ አሳዎቹን አውጥቶ ሜዳ ላይ አድርጓቸዋል፣ ወደ ባህሩ ካልተመለሱ ይሞታሉ፣ ለዚያ ብዬ ነው ይላል። ታሪኩን መጠና አድርጌ ነው ለጥያቄው ያህል ማነሳለሁ። አዛውንቱ ዳግም ይጠይቃሉ፣ ይሄን የባህር ዳርቻውን በሙሉ ያጥለቀለቀ አሳ እንዴት አድርገህ ነው ላድናቸው እችላለሁ ብለህ የምታስበው? ምን ልዩነትስ ያመጣል ይሉታል። ከብዛቱ አንጻር በእሱ አቅም መመለስ አለመቻሉን ባገናዘበ አስተያየት ልጁም በትህትና አዛውንቱን እየሰማ ጎንበስ ብሎ አንድ ሌላ አሳ አንስቶ ወደ ባህሩ እየወረወረ፣ ለዚህ አሳ ግን እኔ የማደርገው ነገር ልዩነት ያመጣል፣ የዚህን አሳ ህይወት ያተርፋል ይላቸዋል። ችግሩ የቱንም ያህል ቢበረታ፣ ምንም ያህል ግዙፍ መስሎ ቢታይ እንኳን በተግባር ሊደረጉ የሚችሉ አነስተኛ ነገሮችም ቢሆኑ ልዩነት ያመጣሉ። የችግሩን ተራራ ቀስ በቀስ መናዳቸው አይቀርም። ሁሉም የበኩሉን ማድረግ ይችላል፣ ተስፋ በመቁረጥና እኔ ምን ላድርግ እችላለሁ ብሎ እጅን አጣጥፎ መቀመጥ አይደለም አማራጩ የሚለውን ለማመላከት ይመስለኛል።
ትክክል።
እዚህ ላይ ቀደም ብለን ባነሳ ነው መንፈስ በተለይም ደግሞ ከስነ ልቦና እይታ አንጻር ቢመለከቱትና በዚሁ ወደ መቋጫው እናመራለን።
ትክክል። በእኛም ሙያ ቢሆን ብዙ ጊዜ በጣም እንደ ተራራ የሚታየውን ችግር በትንሹ መፍትሄ ማግኘት ይቻላል። ስቴፕ ላደር አፕሮች፣ ደረጃ በደረጃ አንድ ደረጃ ሲወጣ ግለሰቡ የበለጠ ጉልበትና ጥንካሬ ይኖረዋል፣ ወደ ሁለተኛው ወደ ሶስተኛው። ግን ከመጀመሪያውን ሁሉንም ችግር በአንድ ጊዜ እንደው በደማሚ ተፈነዳለሁ ብሎ ማለት አይሰራም እና ይሄ ሪኢንፎርሲንግ አንጎላችንም የተሰራው እንደሱ ነው። ሪዋርድ ፓዝዌይ በኒውሮሳይንስም ቢሆን የተወሰነ ነገር አንድ ሰው ካደረገ ከዛ ያ ሪዋርድድ ይሆናል። ለምሳሌ አንድ ሰው ጠረጴዛው ብዙ ከተዝረከረከ አንዷ ኮርነር ጋር አንድ ሁለት ሶስት ነገር ካነሳ ከዛ ደግሞ የበለጠ ሞቲቬት ያደርገዋል፣ አራት አምስት እያለ እዛ መጨረሻ ላይ ጠረጴዛውን ሲያጸዳ ሪዋርድ ፓዝዌይ አንጎል ውስጥ ያሉ ጋር ይዛመጣል። እና ለህፃኑ ልጅ ዝም ብሎ ሄልፕለስሊ በማበል በሺ የሚቆጠሩ አሳዎች ወጥተዋል። በጣም አዝኖ ተደብሮ አንገቱን አቀርቅሮ ሊያለቅስ ይችል ነበረ። ነገር ግን ከዛ ይልቅ እኔ ማድረግ የምችለው ምንድን ነው ብሎ አጠገቡ ያለችውን አንድ አሳ ወደ ውቅያኖስ መመለስ የአንዷን አሳ ሲያተርፍ ሁለተኛዋንም አሳ እያተረፈ ከዛ ቀስ እያለ አምስት አስር እያለ እየተጠናከረ ይሄዳል። ከዛ ደግሞ ምን ይታወቃል አድጎ ደግሞ ወደፊት አሳዎች በማዕበል ሲወጡ በቴክኖሎጂ እንዴት መልሶ ወደ ውሃ መመለስ እንደሚቻል ደግሞ ሊያገኝም ይችላል። እና ዋናው ነገር የማን ነው ላወሱ እንደተናገረው የሚባለው የአንድ ሺህ ኪሎ ሜትር መንገድ በአንድ እርምጃ ይጀመራል የሚለው በሳይንሱም ቢሆን ሪዋርድ ፓዝዌይ ጋር የተያያዘ ነው። እና ጥሩ ምሳሌ ነው የሰጠኝ አሉላ።
ፕሮፌሰር ዮናስ እንዳለ ገዳ ይሄን ጥንታዊ ይዘት ያለው የሚመስል የጃፓን እሳቤ ከእለት ተዕለት ስራዎቻችን ከህይወታችን ጋር ልናጣጥም የምንችልበት መሰረት ቢኖር ትርጉም አለው ወይ እንዴት ሲታያል የሚል ነው። የጥናት ነገሮች ሲከተሉ ይበልጥ በጥልቀት የምንመረምረው እድል እንደምናገኝ ተስፋ አረጋለሁ። ለአሁኑ ለሙያዊ ትንታኔው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለን።
ቀደም ብለን በመግቢያችን ጠቆም እንዳደረግ ነው ተከታዩ ደግሞ ማህበራዊ መገናኛ ብዙሃን በመጪው የዩናይት ስቴትስ ምርጫ ላይ ሊያሳድሩ የሚችሉትን አንድምታ ለመመርመር በቅርቡ የተካሄደ ውይይት ተከታይ ነው።
እያነጋገረም እያሳሰበም ያለው የሰው ሰራሽ ልህቀት በተለይ የደቀነውን ስጋትም ይፈትሻል።
ሁለት የመገናኛ ብዙሃን አዋቂ እንግዶች ጋብዘናል። ዶክተር ቴዎድሮስ ወርቅአለማው ወርቅነህና ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው።
በፖለቲካ ዘመቻዎች በመራጮች ተሳትፎና በምርጫ ብሎም በምርጫ ውጤቶች ላይ ሊያሳድሩ የሚችሏቸውን ተጽዕኖዎችና ፋይዳም ይመዝናሉ። አሉላ አንተ ነህ ውይይቱን የመራኸውና ወደ ውይይታችሁ ተወስደን።
መልካም አመሰግናለሁ ቆንጅት። እንግዶቻችን ራሳቸውን የሚያስተዋውቁበትን ለማስተዋወስ እንጀምራለን።
ስሜ ቴዎድሮስ ወርቃለማ ወርቅነህ ይባላል። በአሁን ሰዓት ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር ነኝ። ኬንት ስቴት ዩኒቨርሲቲ ይህንን ስራ መስራት ከጀመርኩ አሁን 7ኛ ዓመቴ ነው። የኮሚኒኬሽን ዲፓርትመንት ውስጥ ነው የምሰራው። በአሁኑ ጊዜ በብዛት የኔ ጥናት በኢትዮጵያ ጉዳይ ላይ ያተኩራል፣ በሚዲያና ኮሚኒኬሽን ህግ፣ ከዛም በተጨማሪ ደግሞ በሚዲያ ኢንዱስትሪ ዙሪያ ያሉ ነገሮችን አጠናለሁ።
እንዳልካቸው ኃይለ ሚካኤል ጫና እባላለሁ። በሀከርስ ኤንድ ሀክ የሚባል የተስፋማ ያልሆነ ድርጅት ውስጥ በተመራማሪነት እሰራለሁ። የምሰራቸው ምርምሮች በጤናና ጤና ነክ ጉዳዮች ላይ ያሉ ልክ ያልሆኑ መረጃዎች እንዴት እንደሚሰራጩ፣ እነሱን ደግሞ ትክክለኛ መልክ ለማስያዝ የሚደረገው ምርምር ምን ይመስላል የሚል አይነት ጥናት ላይ ነው በአሁኑ ወቅት እየሰራ ያለሁት።
መልካም እንግዶቼ፣ ሁለታችሁንም አመሰግናለሁ። በቀደመው ውይይታችን መገባደጃ ላይ ካነሳነው ነጥብ ነው የምንደረደረው። ከትኩስ ዜና ጋር ብናያይዘው ዶክተር ቴዎድሮስ ወደ አንተ ልመለስ ነው። ይሄ ኤአይ አንዱ መታያ የሆነ አስመስሎ የሚሰሩ ገጾች በትክክል የዛን ሰው መስሎ የሚታዩበት እኛ በምንወያይበት በዚህ ሰዓት የተፈጸሙ የፕሬዚዳንት ባይደንን ድምፅ ተመስሎ የስልክ ጥሪዎችን ለደጋፊዎች እንደሚተላለፍ አይነት የተደረገ የቴክኖሎጂ መጽሔቶች ላይ ወጥቶ እያነጋገረ ነው። ይሄ ገና የመጀመሪያው ነው የተባለው። ይሄ ነገር ሩቅ አይደለም፣ ስጋቱም ባዶ አይደለም። እና እንደው ዛሬ በዚህ ሰዓት ስንነጋገር ከተፈጸሙ ሁኔታዎች ጋር ብናዛምደው ከዶክተር እንዳልካቸው አስተያየት ብትቀጥል።
ሰው ሰራሽ ልህቀት አርቲፊሻል ኢንቴሊጀንስ የሚያመጣቸው ተስፋዎች እና ስጋቶች ምንድን ናቸው? በፖለቲካው ማዕቀፍ ውስጥም ብቻ ሳይሆን ኢቨን በእኛም ስራ በትምህርት ላይ ሁልጊዜ የምንቸገርበት ነገር የመጣው እና ይሄ በአጠቃላይ የሚያሳይህ ነገር ምንድን ነው? የመገናኛ ቴክኖሎጂው ፍጥነት በአንድ በኩል ከኛ ግንዛቤ ቴክኖሎጂው እንዴት ነው እኛን እየቀየረን ያለው፣ በሌላ በኩል ደግሞ ይሄንን ቴክኖሎጂ ለመቆጣጠር እኛን በሚጠቅመን መንገድ ለመጠቀም የሚያስችለንን ህጎችን ለማውጣት በጣም የተንቀራፈፍን እንደሆነ ነው የሚያሳየ። የአርቲፊሻል ኢንቴሊጀንሱ ትንሽ ለየት የሚያደርገው ነገር ሁለት ሶስት አመት አይሆንም እንደዚህ ስል ማውራት ከጀመረን፣ ግን ኦልሬዲ እያሳየው ያለው አቅም በአንድ በኩል እንዳልከው የሚያስገርም ብዙ ችግር የሚፈታ ነገር ነው። በሌላ መንገድ ግን በአጭር ጊዜ ውስጥ በጣም አቅም ባለው መንገድ መረጃን አስተማማኝ በሚመስል መንገድ በብዛትም በጥራትም ማምረት የሚችል ነው። ሚስ ኢንፎርሜሽንን በጥራት ማምረት የሚችል አዲስ አይነት ቴክኖሎጂ ነው። ምን ልል ፈልጌ ነው? ኢማጂን ሁን እንግዲህ ኦልሬዲ ማህበራዊ ሚዲያ የፈጠረው ማህበረሰብ ምን አይነት ማህበረሰብ ነው? ልክ እንደ ሌሎች ነገሮች ሱስም እንደሚያስይዙ ነገሮች ያንን ተመሳሳይ ነገር የሚፈጥር አይነት ክስተት ነው አይደለም? ላይክ አሁን ለምሳሌ አንዳንድ ጥናቶች የሚያመለክቱት ብዙ ሱስ የሚያስይዙ ነገሮችን ስጠስብ ከዶፓሚን ጋር ያያዙታል። ሰውነታችን፣ አእምሯችን ደስ ከሚያሰኙ ነገሮችን ጋር አያይዞ የሚያመነጨው ንጥረ ነገር የሶሻል ሚዲያ ማህበራዊ ሚዲያ አጠቃቀም በዛ መንገድ እየተቃኘ ያለበት ሁኔታ ነው። ሰዎች ኢቨን አንድ መረጃ ትክክል እንዳልሆነ ጉዳት እንደሚያመጣ እያወቁ የሚፈልጉትን የፖለቲካ አቋም ስለሚደግፍላቸው እና ስለሚያጎለብትላቸው የበለጠ ያንን የሚመስል መረጃ እንደ ማግኘት እንደሚፈልጉ የማህበራዊ ሚዲያ ኩባንያዎች ስለሚገነዘቡ፣ ያው አልጎሪዝም የሚባለው እንዲህ አይነት ፕሮግራሚንግ አይደለም፣ የሚፈልጉትን ነገር የበለጠ እንዲያገኙ የሚያደርግ ነው። በዚህ ላይ ነው እንግዲህ ይሄ የኤአይ ነገር መጥቶ ኢቨን አሁን ኤአይን እንትን ብቻ አድርጎት የሚማረው ከሰዎች ባህሪ ቅድም የጠቀስናቸው አሉ አይደለም? ያ በሶሻል ሚዲያ ላይ ወይም ደግሞ በዕለት ተዕለት በኢንተርኔት ላይ ከምንፈልጋቸው መረጃዎች ጋር ብቻ አይደለም፣ ከራሱም ይማራል፣ ካጠራቀማቸው መረጃዎች ይማራል። እና በጣም በሚገርም ፍጥነት ነው ይሄ ቴክኖሎጂ ራሱን እያበቃ ከዛ ደግሞ እኔ ደግሞ በፖለቲካ በካምፔን ዙሪያ ባሉ ነገሮች ላይ ብዙ የሰው አቅም ሳይፈልግ ቢያንስ እኮ የፖለቲካ ማስታወቂያ ለመስራት ሰው ያስፈልግ ነበር አይደለም? የቴሌቪዥን ማስታወቂያም በለው ተንቀሳቃሽ ምስልም በለው የሚጻፍም ነገር ይሆን ከበስተጀርባው ሰው አለ። አርቲፊሻል ኢንቴሊጀንስ እያመጣው ያለው ክስተት ግን ያንን አይነት ሌበር ያንን አይነት የሰው እንቅስቃሴ አውጥቶ በራሱ እነኝህን መረጃዎች ማመንጨት የሚችል ማሰራጨት ለሚገባው የሚፈለገውን አይነት መረጃ የሚሰጥ ነው እና እስካሁን ባለፈው በማህበራዊ ሚዲያ ዘመን 20 ዓመት መሆኑ ነው ከ2006 ጀምሮ በ3 ዓመት ጊዜ ውስጥ ያለውን አቅም እያየን ነው እና በእርግጠኝነት 2004 ላይ ያለው የአሜሪካ ምርጫ ከአሜሪካ ምርጫም ደግሞ ባሻገር በሌሎች ሀገሮች ላይ ቅድም የጠቀስካቸውን አይነቱ የሰዎችን ድምፅ የሰዎችን ምስል አስመስሎ በጣም በሚያሳምን መንገድ መስራት አይ ቲንክ የመጀመሪያው እንጂ የመጨረሻው ነው ብዬ አላስብም። ከዚህ ጋር ተያይዞ ደግሞ በአጭሩ መጥቀስ የምፈልገው ነገር ምንድን ነው? እነኚህን ነገሮች የምንቆጣጠርበት ህግ በጣም አወዛጋቢ ናቸው። ኮንግረስ በቀላሉ ይህንን ችግር መቅረፍ ይችላል። አሜሪካ ሀገር ግን ይሄ ችግር እንዳይቀረፍ አስጊ ወይም አዳጋች የሚያደርገው ነገር ምንድን ነው? ይሄ በፈርስት አሜንድመንት ላይ ያለው አመለካከት በአንድ ጽንፍ ያ ምንም ሳይነካ ሳይሸረሸር ሰዎች በፈለጉበት መንገድ ሀሳባቸውን ማስተላለፍ እንዲችሉ የሚፈቅድ ነው። ለረጅም ጊዜ ይሄ መልካም ገጽታ ነበረው፣ ይሄ የማይካድ ነው። አሁን ግን ከኤአይ ጋር በተገናኘ ያለውን ነገር እንዴት ነው የምናየው? በፈርስት አሜንድመንት ውስጥ ይካተታል። ያንንም ይደግፉ አሉ፣ ለፖለቲካ ጥቅማቸውም ሲሉ ይሁን ወይም ደግሞ በሌላ የተነሳ ጉዳቱንም ደግሞ አይተው አይ ይህንን ነገር መላክ አላልነው ሁላችንን የሚሉ የሚጠፋ ነገርም ብለው ቢሉ አሉ። እና የተሳሰረ ነገር ነው ሁሉም። እና ትንሽ ያለንበት ጊዜ ከዚህ አቅጣጫ ከፖለቲካ ይሁን ከማህበራዊ ጉዳዮች ጋር ትንሽ ትግት ስጋት ያለው
ነው በእርግጥ ዓለምም ያለበት ግጭቶች የበዙበት ብዙ ጥረት የሚነገሰበት ጊዜ ውስጥ ሆነን ነው ያንኑ ያህል የተለያዩ ፍላጎቶች በሚራኮቱበት ሁኔታ የሐሰት ወይም የተዛቡ መረጃዎች መዛመት ሊፈጥር የሚችለውን ውስብስብ ችግር ከወዲሁ መገመት ይቻላል። እያየንም ነው እና እንግዲህ እንዳልከው የመጀመሪያው ነው የሚመስለው። ዶክተር እንዳልካቸው ዶክተር ቴዎድሮስ ጠቀስ ያደረገው ከዩናይት ስቴትስ ወጣ የሚያደርገንን አንድ ሀሳብ ብንመለከት በቀደሙ ምርጫዎች መደበኛው የማህበራዊ መገናኛ ብዙሃን ስራ የኤአይን ሳንጨምር ያየናቸው ሁኔታዎች አሉ። ዛቡ መረጃዎች የሚፈጥሩትን አሉታዊ ተጽዕኖ በሌሎች ሀገር ምርጫዎች፣ በሌሎች ሀገር ሁኔታዎችም መሪዎች አቀራረብን ሳይቀር በስፋት ተመልክተናል። አሁን ኤአይ ተጨምሮበት ወይም ሰው ሰራሽ ልህቀት የሚፈጥራቸውን ማመዛዘን በጣም የሚችል ቴክኖሎጂ የሚያውቅ ሰው እንኳን መለየት የማይችለው ነገር ባለበት የተዛቡ መረጃዎች ስለምንም የሚነገሩ በተለይ በመሪዎች ወይንም ተጽዕኖ አድራጊ በሚባሉ ወገኖች ከግራም ከቀኝም በተሰለፉ የሚደረጉ ንግግሮች፣ የሚተላለፉ መልእክቶች በቀላሉ ሰውየው ሳይሳተፍበት መሰራት መቻላቸውና ያንንም ያህል ደግሞ የህዝብ ግንዛቤ አለመኖሩ ምን ይታይሃል? እጅግ የተወሳሰበ ይሆናል የሚለው ስጋት ምን ያህል መሰረት ይኖረው ይሆን? አገራትስ እንዴት ነው መዘጋጀት የሚችሉት? እንደ ኢትዮጵያ ያሉ የተለያዩ አፍሪካ ሀገራትን ተጋላጭነት ከግምት በማስገባት ነው።
በጣም ወሳኝ መሰረታዊ ጥያቄ ነው። ይህ ጥያቄ በመጀመሪያ አሁን ያለንበት አሜሪካ በጣም ኢንፎርሜሽን ሊትረሲ ወይም የዲጂታል ሊትረሲ ከለቅ ያለ ላቅ ያለ ደረጃ ያለበት ማህበረሰብ የሚኖርበት ሀገር ነው። ሀሰትን ከእውነት ለመለየት ለማመዛዘን የሚያስችል ቴክኖሎጂን በቅጡ መጠቀም የሚችል ማህበረሰብ ያለበት ከቴክኖሎጂዎቹ መሰረታቸው እዚህ ስለሆኑ በቀላሉ የኢንፎርሜሽን ሊትረሲ የሚዲያ ሊትረሲ ሁኔታቸው ከትንሽ አድቫንስ የሆነ ማህበረሰብ የሚኖርበት ንበት ነው ይላል። እዚህ ሀገር ውስጥ ራሱ አሁን የተገለጹት ችግሮች ስር እየሰደዱ ማህበረሰቡን እርስ በርስ እየከፋፈሉ ቅድም ያለው የጥርተኝነቱም ዋልታነገጥነቱም የተጫፋበት ሀገር ሆኗል። የፖለቲካም የሃይማኖትም የሌሎችም ማንነት መሰረት ያደረጉ ሰዎች በጣም በጥርተኝነት የተንሰራፉበት እየመጣ ያለ ሀገር ዩናይትድ ስቴትስ። እንግዲህ መሰረቱ ማህበረሰቡ በጣም የተማረ የሚያመዛዝን ነው ብለናል እና የሚዲያ ሊትሬሽን የዲጂታል ሊትሬሽን ከፍ ያለ ነው። ግን ደግሞ ይህ ቴክኖሎጂ በአድ ለሆነባቸው ሀገራት ለምሳሌ የኛ ሀገር እና ሌሎች የአፍሪካ ሀገራት የኢንፎርሜሽን ሊትሬሲ የዲጂታል ሊትሬሲ የማህበረሰቡ ላቅ ያለ ያልሆነበት ሀገር ነው። እነኚህ ቴክኖሎጂዎች የሚያመጡት ጣጣ በቀላሉ ይታይ አይደለም። ከፖለቲካም ባሻገር ከባድ የሆነ ውስብስብ ችግሮችን ይዞ ይመጣል ብዬ እገምታለሁ። መጥቷል ወደዚህ አሁን በተለያዩ የማህበራዊ ሚዲያ መድረኮች፣ በተለይ አሁን ኢመርጂንግ ከሆኑ የማህበራዊ ሚዲያ ለምሳሌ ቲክቶክን ብንቀልፍ ማህበረሰቡ አንደኛ የቲክቶክ አልጎሪዝም ስፔሻሊ ሰዎች የሚፈልጉትን አይነት ቪዲዮ ብቻ እንዲያዩ የሚያደርግ አይነት አልጎሪዝም እና ይሄን አይነት አልጎሪዝም ይሄን የኤአይ ቴክኖሎጂ ሲጨምርበት ማህበረሰቡ አንደኛ እርስ በርስ እንዳይጠፋ፣ ሁለተኛ የሚፈልገውን ብቻ እንዲያለም ቅድም እንዳል ነው፣ ሶስተኛ አሁን ይሄ ኢንፎርሜሽን ዲስኦርደር ፈስ የሚባለው ይሄ እምነት የሚባለው ነገር ኮምፕሊትሊ እንዲጠፋና ዲስኦርደር እንዲፈጠር ቴኦስ እንዲሆን የሚያደርግ አይነት አካሄድ ነው የሚፈልገው። የእኛን ሀገር ምሳሌ ብሰጥስ እኛ ሀገር ብዙ ጊዜ ማህበራዊ ሚዲያን ሌሎችንም ሚዲያ ሁኔታዎች የምናየው ከነበረን ታሪክ አንጻር የሀገር ነጻነትንም የፕሬስ ነጻነትንም ተማክፈን እንደልብ የመናገርን ፍላጎት የመገደብ ታሪክ መሰረታዊ ታሪክ ስላለ ቴክኖሎጂዎች ከዚህ ነገር አውጡናል ብለን ስለምናምን እንደመጡ ነው የምንቀበላቸው እና ይህ የሚመጡ ስንትላልኮ የማህበራዊ የፖለቲካውን ሌሎችንም ብዙም አንገነዘበውም እና አሁን የማየው ያን ነው። ቲክቶክንም ሌሎችንም ኤአይንም በመንግስት ደረጃ ያሉ ሰዎችን ኤአይን እንዲሁ ሳናላምጥ እንቀበለው ከድህነት ያሻግረናል ከዚ ችግር ካለንበት ብንጥጥ ውስጥ ያወጣናል የሚል እንዲሁም መቀበል አይነት አዝማማ ያለ ኢትዮጵያም ሌሎች የሚያፍሪካ ሀገራት ነው። እሱ ትንሽ ስጋት ሊከተኝ ምክንያቱም እንዳልኩት ኢንፍራስትራክቸሩ በተዘረጋበት ማህበረሰቡ የተሻለ ግንዛቤ ባለበት ሀገር ራሱ ከባድ ቀውስ እየፈጠረ ያለ ቴክኖሎጂ ነው እና ትልቅ ስጋት አለ በሀገራት ላይ የሚመጣው ቀውስ።
መልካም መቋጫውን በጣም ስጋት የበዛባቸው በእርግጥም የሚያሰጉና የሚያሳስቡ በዚህ በዩናይት ስቴትስም ሆነ በተቀረው ዓለም ላይም ይበልጡን የተወሳሰበ ችግር የሚከሰትባቸውን ሁኔታ ግራና ቀኝ ተመልክተናል። ተስፋ የሚሰጠውን ነገር ካለም ገፋ አድርገን የምናይበት የመጨረሻ ጥያቄ ብናነሳ ዶክተር እንዳልካቸው ከአንተ ልጀምርና አሁን ወደ ዶክተር ቴዎድሮስ እመለሳለሁ። በተስፋ ሊታይ የሚችል እነኚህ ፈተና የደቀኑ ቴክኖሎጂዎች ለአዎንታዊ ግልጋሎት ሊውሉ በሚችሉበት ሊለወጡ የሚችሉበት መንገድ አለ ተብሎ ስለሚታመን ምን ይታይሃል? ያን በተመለከተ መንግስታትም ሀገራትም የተለያየ የፖለቲካ አስተሳሰብ ያላቸው ለጊዜያዊ ጥቅም በሚያደርጉት መራኮት ይሄን ነገር የቱን ያህል ይፈቅዱታል? በመጨረሻው ለማናቸውም የማይበጅ እንደመሆኑ ለማህበረሰብም በጠቅላላው አደጋ ደቃኝነቱ ጥያቄ ውስጥ የማይገባ እንደመሆኑ አሁን እየታዩ ካሉ መነሻዎችም አንጻር ምን ይታይሃል? በተስፋው መንገድ በዚህ በዩናይትድ ስቴትስ በመጪው ምርጫም ሆነ በሌሎች ዓለም በሚያሳድራቸው አሉታዊ ተጽዕኖች ላይ
እንግዲህ በፖዚቲቭ ነው ወይም በጎ ተጽዕኖውን ሳይ ምናልባት እዚህ ሀገር ላይ በጣም የተደራጀና ልህቀት ያሉት ተቋማት ስላለ ቲንክታንክ የሚባሉትን ጋዜጠኝነቱን ስር የሰደደበት ሀገር ስለሆነ ምናልባት የሚያመጣውን ችግር እንደዚህ ተንትኖ ስለሚመለከት አትሊስት ችግሮቹን ሊቀንስ ይችላል የሚል እምነት አለኝ። እዚህ መልኩ አየዋለሁ። ከምርጫ ረገድ አሁን እኔ እየሰራሁበት ያለው ተቋም ደግሞ ይህንኑ ቴክኖሎጂ ተጠቅመን እንዴት ማህበራዊ ግንኙነትን ትረክትን እርስ በርስ ያለንን ግንኙነት እንዴት አድርገን የተሻለ ደረጃ እንመጥቶ ቴክኖሎጂ ስጠት ቴክኖሎጂ ከሂማን ቢሄቪየር አንጻር ሁልጊዜም ከኔጌቲቭ ነው የሚታየው እና ከፖዘቲቭ አንጻር ምን አይነት መሳሪያዎችን እናምርትበት እና መልካም ነገር እንዴት እናውለው። ለምሳሌ ክትባትን በተመለከተ ያለው የክትባትን ተጠራጣሪ እንዴት አድርገን ወደ መልካምነት እንጠቀው፣ መረጃን ፖዘቲቭ የሆነውን ብቻ እንዴት አድርገን እናሰራጭበት የሚል ስራዎች አሉ። ዴቨሎፕ ያደርጋሉ። እነዚህም ትልልቆቹ ኩባንያዎች በተነ መልኩ ማህበራዊ ኃላፊነት አለን በሚል መልክ እንደዚህ አይነት ነገሮች ላይ በትልቅ ቢሆን ኢንቨስት ያደርጋሉ። በሱ ነጊዜ ሰዘብዙ ይታይ። በትምህርት አንጻር በጣም ጥሩ ነገሮችን ማድረግ ይችላል። በተለይ ደግሞ ኤአይ የሚባለው ቴክኖሎጂ ለማስተማር የጽሁፍ አገልግሎትን ለመስጠት ሌሎችም ጥሩ የሆኑ ለማህበራዊ አስዋጽኦ ሊያደርግ ይችላል እና በጤና ደግሞ በተለይ በጤና ትልቁ ተስፋ በጤና ነው። በቀላሉ ዳያግኖስ የማይደረጉ የካንሰር በሽታዎችን ቀድሞ ማየት የሚችል መተንበይ የሚችል በጣም አያሌ የሆኑ ቴክኖሎጂ ነው እና ይህንን በምጠቀምበት መልካም የሆነ ነገር ሊያመጣ ይችላል እና አሁን የሚታየው በሌሎችም ሀገራት ለምሳሌ በአግሪካልቸሩ ላይ ክላይሜት ቼንጅ ላይ ምናልባት ኢንቫይሮንመንት ላይ በሮቦት በጣም ስር የሰደዱ አሲዲክ የሆኑ ነገሮችን ለማጥባት እና ሌሎችም መልካም የሆኑ ነገሮችን ለማድረግ በተግባር ሊውል ይችላል የሚል ግምት አለ። እያዋሉ ያሉ ሀገራት አሉ፣ የሞከሩ ያሉ ሀገራት አሉ። ምናልባት ፖዘቲቭ ይሄ ነው ለሚቀን በኩል ብታይ።
ዶክተር ቴድሮስ የመጨረሻው እድል ያንተ ነው። ያንተን ተስፋ እስኪ ወደ ምርጫው አምጣው። ፈተናውን ገኖ ወደ ተመለከት ነው የምርጫ ሂደት በዩናይት ስቴትስም ሆነ በዓለም አቀፍ ደረጃ እያሳደረ ካላቸው የአውሮፓውን ጥሩ ምሳሌ ጠቅሰሃል። በተወሰነ ደረጃም ቢሆን የቁጥጥር ሙከራዎቹ የተደረጉም ስለነበሩ ምን ተስፋ ይታይሃል? እንግዲህ የምርጫ ውጤት ብዙ መዘዝ አለው እና ስለ አንድ ፕሬዚዳንት ወይም ስለ አንድ ተመራጭ ብቻ አይደለምና።
የአርቲፊሻል ኢንቴሊጀንስ ተጽዕኖ በአሜሪካ በ2024 ምርጫ ላይ ምን ሊሆን ይችላል የሚለውን ነገር በትክክል መተንበይ አስቸጋሪ ነው። ግን ያው አሁን ካነሳናቸው ነገሮች ተነስተን ያሉትን ስጋቶች በመጠኑም ቢሆን ማየት የምንችል ይመስለኛል። ነው ያነሳቸው አንዳንድ ታዋቂ በሚባሉ የፖለቲካ ሰዎች ስም የሚመነጩ ሐሰተኛ መረጃዎች በምን ያህል እንደሚሰራጩ፣ ያንን ደግሞ ተቃዋሚ ቡድኖች እንዴት ሊጠቀሙበት እንደሚችሉ፣ ጉዳዩ ደግሞ በኋላ ተጣርቶ መልስ እስኪያገኝ ድረስ ያሉትን ስጋቶች አይተናል። በዛ ልክ ግን እንደ ማንኛውም አዲስ የመገናኛ ቴክኖሎጂ ይህም ለሐሰተኛ መረጃ የሚያመጣውን ቅልጠት እና በዛው ልክ ደግሞ እሳቱንም ለማጥፋት ተመሳሳይ ቅልጠት እናለው። ሰው ምን ልል ፈልጌ ነው፣ አቅሙ አለ። አቅሙን እንዴት ነው የምንጠቀምበት የሚለው ነገር ነው። አሜሪካ ላይ የሚያሰጋኝ ነገር ምንድን ነው? አዳዲስ ቴክኖሎጂዎች በሚወጡበት ጊዜ የመገናኛ ቴክኖሎጂዎችም ሊሆኑ ይችላሉ፣ ኢቨን የጦር መሳሪያ ቴክኖሎጂዎች ሊሆኑ ይችላሉ። ማንኛውም የረቀቀ ቴክኖሎጂ የሚፈበረከው በግል ተቋማት ስርዓቱን ደግሞ የሚያበረታታ ያ ነው። ያ ደግሞ አሜሪካን የዓለም ሀያል ሀገር ያደረገበት አንደኛው ትልቁ ምክንያት ነው፣ ፈጠራን ስለሚያበረታታ። በዛው ልክ ግን ትንሽ ደግሞ አስቸጋሪ የሚያደርገው ነገር ምንድን ነው? እነዚህ ፈጠራዎች በተለይ ደግሞ አሁን እያወራንበት ባለነው የአርቲፊሻል ኢንቴሊጀንስ ጉዳይ በህግ ከለላ ስላልቃኘ ናቸው። በህግ ከለላ ለመቃኘትም ደግሞ ያለው ዝግጁነት በእኔ ግንዛቤ ወይ ጊዜ የሚወስድ ነው፣ አለበለዚያም ደግሞ ጅብ ከሄደ ውሻ ጮኸ አይነት ነገር ሊሆን የሚችል ነው። አንዳንድ ግን አሁን ለምሳሌ ባለፈው ምርጫ በተመለከተ 2016 ላይ የተፈጠሩ መልካም ነገሮች አሉ። ማህበራዊ ሚዲያውን ተመርኩዘው ይሰራጩ የነበሩ ሐሰተኛ መረጃዎችን ለመጋፈጥ ብሎም ደግሞ ሰዎችን ለማንቃት የተደረጉ አሁን ፋክት ቼኪንግ ብለን የምንጠራው ስራ የተፈጠረው ብዛት ከነኚህ ምርጫዎች ጋር በተያያዘ ነው፣ ከ2016 ምርጫ ጋር በተያያዘ ነው። በዋነኝነት ብዙ የጋዜጠኛ ተቋማት ያንን ኢምፕሬስ አድርገው ዋና ዋና የምትላቸው ያ ክፍል አላቸው፣ ያ ዩኒት አላቸው ነገሮችን ፋክት ቼክ የሚያደርግ። አርቲፊሻል ኢንቴሊጀንስ በፋክት ቼኪንግ ላይ አይ ቲንክ ከፍተኛ ተጽዕኖ ሊኖር ይችላል ብዬ አስባለሁ። ምክንያቱም ፋክት ቼኪንግ ብዙ ጊዜ ቅድም እንደጠቀስኩት የሰው ጉልበት የሚፈልግ ነገር ነው። እንደለም ኖርማሊ አርቲፊሻል ኢንቴሊጀንስ ብግል ሊሰጠው የሚችለው ነገር ምንድን ነው? ያንን ቅልጥፍና ነው። ሐሰተኛ መረጃ ሲሰራጭ ሰደድ እሳት ነው። በኋላ ሐሰተኛ መሆኑ ቢነገርም ኦልሬዲ ጥፋቱ ስለተከሰተ ሰዎች በዛ የተነሳ አንድ ወይም ሌላ አይነት አቋም ስለወሰዱ እና ምናልባትም ነው ወደ ተግባር ስለገቡ ንብረት ቆደም አንዳንድ የሚሰሩት ከጠፋ በኋላ ወይ ይሄ ነገር እኮ ሐሰት ነው ብሎ ቢነገር ጉዳቱ ስለደረሰ የአይነት ቅልጥፍና አልነበረም። በአርቲፊሻል ኢንቴሊጀንስ ግን ነገሩን በትክክል ቃኝተን ህጉንማ በጀተንለት፣ በተለይ ደግሞ እንደ አሜሪካ አገር ባሉ በጣም የተደራጁ የሲቪክ ኦርጋናይዜሽኖች ባሉበት፣ ቲንክ ታንኮች ባሉበት፣ የከፍተኛ ትምህርት ተቋማት ብዙ ምርምር የሚያደርጉ ባሉበት አቅሙ በደንብ አለ። ይህንን ነገር በአዎንታዊ ጎኑ ተጠቅሞ ምርጫው ላይ ሊከሰቱ የሚችሉ ውዥንብሮችን ለመከላከል ማለት ነው። እና የኔም እንግዲህ ተስፋ ያ ነው። ግን ዓለም አቀፍ በሆነ መንገድ ስትመለከተው የአርቲፊሻል ኢንቴሊጀንስ ተጽዕኖ በአዎንታዊም በአሉታዊ መንገድ አሻራ ሊያሳርፍ የሚችለው መንግስታት፣ ህዝቦች ይህን ነገር ያለውን አቅምም ተስፋም ጉዳትም አመዛዝ ነው ከሚያወጡት ህግ ጋር የተገናኘ ነው ብዬ አስባለሁ። አሜሪካ ሀገር ግን ሊያስጥለን የሚችለው በህግ ዙሪያ ያለው ነገር ሳይሆን በተቋማት ዙሪያ፣ በሚዲያ ዙሪያ ያለው የጠቀስኳቸው ነገሮች ናቸው። ቢያንስ በ2024 ምርጫ ዙሪያ ምክንያቱም እዚህ ሀገር አንድ ህግ ወጥቶ ተግባራዊ የሚሆንበት መንገድ ብዙ ጊዜ ስለሚወስድ።
መልካም፣ በርካታ ሀሳቦች ናቸው የተነሱት። በወራት ውስጥ የሚካሄድ እንደመሆኑ የምርጫው ሂደት እንግዲህ እየተቃረበ በሄደ ቁጥር የመገናኛ ብዙሀኑን ሚና ሆነ ሌሎች ተዛማች ርዕሰ ጉዳዮች መላልሰን እንድንመለከት የሚጋብዙ እድሎች ይኖራሉ። የማህበራዊ መገናኛ ብዙሀን በመጪው የዩናይት ስቴትስ ምርጫ ላይ ሊኖራቸው የሚችለውን አንድምታ ከወዲሁ ለመመልከት በቃኘ ዝግጅት ላይ ነው አስተያየቶቻችሁን ያካፈላችሁ። ዶክተር ቴዎድሮስ ወርቅ አለማው ወርቅነህ፣ ዶክተር እንዳልካቸው ኃይለ ሚካኤል ጫላ ለሰፊው ሙያዊ አስተያየታችሁ ለጊዜያችሁ አመሰግናለሁ። በመሰል ርዕስ መልሼ ያገኛችኋለሁ። ለአሁኑ እግዜር ይስጥልኝ።
እናመሰግናለሁ አሉ።
ቆንጂት፣ እንግዲህ እንደተከታተል ነው ይበልጡን በዩናይት ስቴትስ ምርጫ ላይ ያተኮረው የማህበራዊ መገናኛ ብዙሃኑንና የኤአይ ወይም የሰው ሰራሽ ልህቀት ያላቸውን አንድምታ ነው የተመለከት ነው። ይሁን እንጂ በማህበራዊ መገናኛ ብዙሃኑም ሆነ በሰው ሰራሽ ልህቀት ወይም ኤአይ ቴክኖሎጂ አማካኝነት በሌሎች የህይወት ገጾች ላይ ከተራ ሱስ አስያዥነት ጠባይ ጀምሮ በተለያዩ ሁኔታዎች የሚያሳድሩት አንድምታም ያንኑ ያህል ትኩረት የተሰጠው ነው። በቅርቡም በስፋት እያነጋገረ ይገኛል። እንግዲህ እነኚህ ርዕሶች በተከታታይ ፕሮግራሞቻችን የምርጫውንም ጨምሮ ምርጫው እየተቃረበ ሲሄድ ይሄ እንዲያውም የ2024 የመጀመሪያው ኤአይ ከመጣ ወይም በስፋት ተጽዕኖ ማሳደር ከጀመረ ወዲህ የመጀመሪያው ትልቁ የዩናይት ስቴትስ ብሔራዊ ምርጫ እንደመሆኑ ብዙ ስጋትም ብዙ ጥበቃም አለና እሱን ጨምረን እንግዲህ በተከታታይ እነኚህ ርዕሶች መላልሰን የምንጎበኝ መሆኑን ከወዲሁ ብንናገር ምን ይመስልሻል?
ልክ ነህ አሉላ። እንደምታውቀው እንደውም በዚህ ሳምንት አጋማሽ ረቡዕ ዕለት የትላልቆቹን የማህበራዊ መገናኛ ኩባንያዎች የሜታን፣ የኤክስን ማለት የቀድሞውን ትዊተር ወዘተ ስራ አስፈጻሚዎች የዩናይትድ ስቴትስ የመወሰኛ ምክር ቤት የፍትህ ኮሚቴ ፊት ቀርበው ልጆች በማህበራዊ መገናኛዎች ስለሚደርስባቸው አደጋዎች የምስክርነት ቃላቸውን ተቀብለዋቸዋል። የገዛ ህይወታቸውን ራሳቸው ያጠፉ ልጆች ያሏቸው ቤተሰቦችም በቦታው በተገኙበት እጅግ የተጋጋለ እሰጥ አገባ ነበር ሲካሄድ የነበረው። በእኛም ዘገባ ቀርቧል። እንግዲህ መልሰን የምንዳስሰው ይሆናል አሉላ።
መልካም ቆንጂት፣ ይህንን ያህል ካስተዋወቅን አድማጮቻችንም በርዕሰ ጉዳዩ ላይ በየበኩላችሁ ያሏችሁን አስተያየቶች ብጽፉልን እናስተናግዳለን።
ውድ የራዲዮ መጽሔት አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለተሳትፏችሁ የኢሜይል አድራሻችንን ለማስታወስ ሆርን@voanews.com
የስልክ ቁጥራችን 202-205-9942 የውስጥ መስመሩ 14 ነው። ጻፉ፣ ደውሉልን።
ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በዚሁ ተሰናበትን።